የሳይንስና ቴክኖሎጂ ዘገባ ዘጋቢያችን እንግዱ ወልዴ ለአንድ ሳምንት ቆይታ ወደ ህዋ የተጓዙት ባለሙያዎች ለምን ለወራት ሳይመለሱ ቆዩ ሲል ይጠይቃል። የዘጠኝ ቀናት ያህል ቆይታ ለማድረግ ቦይንግ ስታርላይነር በተሰኘቹ መንኮራኩር ግንቦት 9/2016 ዓ.ም ወደ ህዋ የመጠቁት የጠፈር ሳይንስ ባለሙያው ቤሪ ዊልሞር እና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ መንኮራኩሯ እክል ስለገጠማት ቢያንስ ለስምንት ወራት ለመቆየት እንደሚገደዱ ታውቋል። ባለሙያዎቹ በዓለም አቀፉ የህዋ ጣቢያ ካሉና ምድርን ከለቀቁ ከረምረም ያሉ ባለሙያዎችን ተቀላቅለው መፍትሄ እስከሚገኝ ድረስ ለመጠበቅም ተገደዋል። መንኮራኩሯ የገጠማትን ችግርና ባለሙያዎቹ በተራዘመው ቆይታቸው የሚያከናውኑትን ተግባራት እንዲሁም ደግሞ መንግስታዊ የሆነው የአሜሪካዊ ጠፈር ምርምርና አስተዳደር ማዕከል በምህጻሩ ናሳ የግል ኩባንያዎች መንኮራኩርና ሌሎች ሮኬቶችን ወደ ህዋ እንዲያመጥቁ የያዘውን ፕሮግራም በተመለከተ ባልደረባችን እንግዱ ወልዴ ሂውስተን ቴክሳስ በሚገኘው የናሳ ጆንሰን የህዋ ማዕከል በተለይም በህዋ ጨረርና በአየር ሁኔታ ጉዳዮች ከፍተኛ ባለሙያ የሆኑትን ዶክተር ጥላዬ ታደሰን አነጋግሮ ተከታዩን አሰናድቷል። 5 4 3 2 1 ignition
and lift off of Starliner. ለአንድ ሳምንት ቆይታ ወደ ህዋ ያቀኑት ባለሙያዎች ለምን ለወራት ሳይመለሱ ቀሩ? የጠፈር ሳይንስ ባለሙያዎቹ ቤሪ ዊልሞር በች ይሉታል በቅጽል ስሙ እና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ ግንቦት 29 ቀን 2016 ዓ.ም ቦይንግ ስታርላይነር በተሰኘችው መንኮራኩር ወደ ህዋው ሲመጥቁ የአንድ ሳምንት ያህል ቆይታ ለማድረግ ነበር ውጥናቸው። ሁለቱ የጠፈር ባለሙያዎች የተጓዙባት ቦይንግ ስታርላይነር መንግስታዊ የሆነው የአሜሪካው የጠፈር ምርምርና አስተዳደር ማዕከል በአጽሮተ አጠራሩ ናሳ የግል ኩባንያዎች መንኮራኩሮችንና ሌሎችንም ሮኬቶች ወደ ህዋ እንዲያመጥቁ የያዘውና ከፍተኛ ገንዘብም የተመደበለት ፕሮግራም ነው። ቦይንግ ስታርላይነርም ለሙከራ መምጠቋ ነው። ይሁንና በተያያዘው እቅድ መሰረት ወደ ምድር መመለስ የማትችልበት እክል ገጠማት። መንኮራኩሪቱን የተሳፈሩት ጠፈርተኞችም ምድሪቱን ከለቀቁ ከረምረም ካሉና በዓለም አቀፉ የህዋ ጣቢያ የነበሩ ሌሎች ጠፈርተኞችን ተቀላቅለው መፍትሄ እስከሚገኝ ለመጠባበቅ ተገደዋል። ለመሆኑ መንኮራኩሯ የገጠማት እክል ምንድን ነው? ሂውስተን በሚገኘው የናሳ ጃንሰን የህዋ ማዕከል በተለይም በህዋ ጨረርና የአየር ሁኔታ ጉዳዮች ከፍተኛ ባለሙያው ዶክተር ጥላዬ ታደሰ።
እዚህ ጋር አንድ ነገር ቀድሜ ልንገር እንደው ለአድማጮች መግለጽ የምፈልገው ስታርላይነር ለእኔ እንደ ከድራገን ከስፔስክ ድራገን የሚለይም አይደለም። እንደውም ጭራሽ የተለየ ፊውቸር አለው። አንዱ ፊውቸር ምን መሰለ፣ በጣም የሚገርመው ብቸኛው ምድር ላይ ሊያርፍ የሚችል ካፕሱል ነው። ሲመለሱ ከኢንተሪ በኋላ ወደ ምድር ሲመጡ አብዛኛዎቹ ካፕሱሎቻችን ቬክሎቻችን ኦራዮንንም ጨምር ውሃ ላይ ነው የሚወድቁት። ይሄ የተለመደ ነው። በአፖሎም ዘመን የነበሩት አፖሎ ሚሽንም ውሃ ላይ ነው አብዛኛው የሚወድቁት እና ይሄኛው ግን ምድር ላይ ነው የሚወድቀው። ካፕሱሉ ሲመጣ በፓራሽቱን ከከፈተ በኋላ ኒው ሜክሲኮ ነው በረሃ ውስጥ የሚወድቀው እና ይሄንን ፊቸር ያለው እሱ ብቻ ነው እስካሁን። እንግዲህ ምንድን ነው የገጠመው? ይህ ካፕሱል በትክክል ኦርቢቱን እንደያዘና ኢንተርናሽናል ስፔስ ስቴሽን ጋር ልክ ደክ ሊያደርግ ደክ ማለት ሄዶ ሊገጣጠም ሲሞክር ትረስቶች አሉ። እንግዲህ ትረስት ማለት ትናንሽ ሞተሮች አሉ በሁሉ አቅጣጫ ወደ አቅጣጫውን ማኑቨር የሚያደርጉ። ለምሳሌ ሶስት አይነት ትረስተርስ አሉ። ትረስተርስ ማለት በአማርኛ ማስወንጨፊያ ማለት ነው፣ ወይም አቅጣጫ ማስቀየሪያ። እነኚህ እንግዲህ የተለያዩ ጋዝ ወይም ደግሞ የተለያዩ ምንድን ነው የምንላቸው እነኚህ ተቀጣጣይ እንትኖችን ወደኋላ በመወርወር አቅጣጫቸውን እንዲቀያይር ይረዳዋል። ይህንን ካፕሱሉን እንግዲህ ከሶስቱ ትልልቆቹ ኦርቢታል ሂውጅ ኦርቢታል ትላልቅ ኦርቢታል ማኑቨሮች ወይም ደግሞ ኦርቢታል አቅጣጫ መቀየሪያዎች ሲሞከሩ የሚነሱ ሞተሮች ናቸው። መካከለኞቹ ደግሞ በጣም ትልቅ ለውጥ ሊያመጣ ሳይሆን ትንሽ ለውጥ አቅጣጫ ላይ ሊቀይሩ የሚሞክሩ ሳተንትኖች ናቸው። እነሱ ደግሞ ለምሳሌ ሪኢንትሪ ጊዜ ወደ ምድር በሚመለስበት ሰዓት ከኦርቢት ራሱ ሲወጣ ዲኦርቢት ራሱን ሲያደርግ ፍጥነቱን እንዲቀንስ የሚያደርገዋል። እነኚህ ትረስተሮች ደግሞ ከፊት ነው የሚሆኑት ወደፊት ሲተኩሱ አየር ሲያወጡ መቀጣጣት ሲጀምሩ ወደኋላ ፍጥነታቸውን ይቀንሰዋል ማለት ነው። ይሄ የመጨረሻው ትንንሾቹ ደግሞ የመንኮራኩሮ ጫፍ ቤት አቅጣጫ ይሁን የሚለውን የሚወስኑ ትናንሽ ትረስተሮች አሉ። እነኛ ትረስተሮች አንደኛው ሊክ ሃይድሮጂን ሊክ ወይም ደግሞ ማንኛውም አይነት ወይም ደግሞ ኦቨርሂቲንግ የሙቀት መጠንም ቴክኒካል ብልሽት ቢፈጠር በትክክል መንኮራኩሩ አፍንጫውን በትክክል ወይም ደግሞ ያፊቱን ፖይንት ያቸውን የፊቱን አቅጣጫ በትክክል አስቀም በተፈለገው አቅጣጫ አያደርግም። ያ ደግሞ ትልቅ ችግር ይፈጥራል። የመጀመሪያ ያወቁት ይሄንን ደክ ሊያደርጉ ወይም ደግሞ ልክ ኢንተርናሽናል ስፔስ ስቴሽን መግቢያውን መገጣጠሚያው ላይ ለመግባት ሲደርሱ በጣም አስቸገራቸው። ምክንያቱም በቃ አፍንጫውን በትክክል አይመራውም
አልቻለም።
ስለዚህ ይሄ ደግሞ ቴስት ፍላይት ስለሆነ ቴስት ፍላይት እንግዲህ ተመልከት እንኳን የህዋ በረራ በጣም አስቸጋሪ ነገር ነው። እንኳን ቴስት ወይም ደግሞ የሙከራው ነው ቀርቶ በሪል ጊዜም በጣም አስፈሪ ነው።
ናሳ ለተያያዘው የግል ኩባንያዎችን በመስኩ የማሳተፍ ፕሮግራም ለቦይንግ ኩባንያና ለተፎካካሪው ስፔስ ኤክስ ለተሰኘው የባለ ሀብቱ ኢላን መስክ ኩባንያ ከአስር ዓመታት በፊት ነው ኮንትራት የተሰጠው። ቦይንግ 4.2 ቢሊዮን ዶላር ሲመደብለት ስፔስ ኤክስ ደግሞ 2.6 ቢሊዮን ዶላር ተመድቦለት ነበር። ሆኖም ግን ቦይንግ የተመደበለት ዳጎስ ያለ ገንዘብ አልበቃ ብሎ ተጨማሪ ከ1.5 ቢሊዮን ዶላር በላይ ቀድሞ ከተያዘው በጀቱ ያለፈ ወጪ ለማውጣት ተገዷል። ያም ሆኖ ወደ ህዋ ለመምጠቅ በሚደረጉት ጥረቶች ተደጋጋሚ የአስተዳደር ነክና የምህንድስና እክሎች ገጥመውታል። በአንጻሩ ስፔስ ኤክስ አልፎ አልፎ ተመሳሳይ እክሎች ቢገጥሙትም በአጭር ጊዜ ውስጥ በርካታ ውጤታማ የሆኑ ጉዞዎችን አከናውኗል። በቅርቡ በስፔስ ኤክስ ሮኬት ላይ የደረሰው የእሳት አደጋ ግን የፌዴራል አቪዬሽን አስተዳደር ጣልቃ እንዲገባ ያስገደደ ነው። ፋልከን 9 የተሰኘችው ሮኬት በተደጋጋሚ ጥቅም ላይ የዋለች ነበረች። ያም ሆኖ ስፔስ ኤክስ በተደጋጋሚ ያደረጋቸው ሙከራዎች ለስኬት በመብቃታቸው ሰዎች አሳፍሮ ወደ ጠፈር ለመምጠቅ በግል ወይም ለንግድ ኮሜርሽያል ዓላማ የሚከናወኑ ጉዞዎች ማድረግ የሚያስችል ፈቃድ አግኝቷል። በሌላ በኩል በቅርቡ በቦይንግ ስታር ላይነር መንኮራኩር ወደ ጠፈር ካቀኑትና በተያያዘው እቅድ መሠረት በሄዱት መንኮራኩር መመለስ ያልቻሉት ጠፈርተኞች አሁን ያላቸው ምርጫ ወደ ምድር ለመመለስ የሚያደርጉትን ጉዞ በስፔስ ኤክስ መንኮራኩር አማካኝነት ማከናወን ሲሆን፣ ያ ደግሞ እስከ መጪው የካቲት ድረስ የሚሆን አይመስልም። በዚህ መሃል በዓለም አቀፉ የህዋ ጣቢያ ተጨማሪ እንግዶች በመምጣታቸው የምግብና ሌሎችም አቅርቦቶች እጥረት ሊገጥማቸው እንደሚችል ተሰግቶ ነበር። በእርግጥ ይህ የማይቀር ችግር ይሆን? ዶክተር ጥላይ፣
እነኚህ ሰዎች መጀመሪያውንም እንግዲህ ቴስት ፍላይት ስለሆነ የሙከራ ስለሆነ ኤክስቴንድድ የሆነ አንድ አመትም በረራም ቆይታም ሊኖር እንደሚችል ብሪፍ ይደረጋሉ። ይሄ ግዴታ ነው። ምክንያቱም ምንጊዜም እንግዲህ ሪስክ አሴስመንት አለ። እንግዲህ የአሜሪካ መንግስት ደስ የሚለኝ አንዱ ነገር ማንኛውም ነገር በምዕራቡ ዓለም በተለይ አሜሪካ ሪስክ አሴስመንት የሚባል ነገር አለው። እያንዳንዱ ዊንዶው እንትኑ ይታያል። በቃ ምን ያህል ምን ሊመጣ ይችላል፣ ምን እነኛ ቢመጡ በዛኛው ይሄ ኬስ
ሁልጊዜም ለችግሮች ዝግጁ
ነው በሁሉም አቅጣጫ። እና አሁን እነኚህ ሰዎች እዛ መኖ መግባታቸው ለእንደውም ጭራ እስካሁን ድረስ እንኳን በቆዩት በዚህ አሁን በአንድ ወር ውስጥ እንኳን ብዙ ኤክስፐሪመንቶችን እንዲሰራ አግዘዋል። ምክንያቱም እዛ ላይ ሰው እንደውም ጠፈርተኛው በቂ አይደለም፣ ቁጥሩ በቂ አይደለም። እዛ ኢንተርናሽናል
ብዙ የሚያግዟቸው ስራዎች ይኖራሉ
እንትንም ኢቪኤም ይኖራቸዋል፣ ኤክስትራ ቬኩላር አክቲቪቲስ ከቬክሉ ከንትኑ ወጥተው ከኢንተርናሽናል ስፔስ ስቴሽን ወጥተው ከውጭ ሜንቴናንስ ይሰራሉ። ብዙ ሜንቴናንስ ስለሚያስፈልገው ስቴሽኑ ብዙ የሚሰሩ ስራዎች አሉ፣ ኤክስፐሪመንቶቹም አሉ። ኢንተርናሽናል ስፔስ ስቴሽን ወይም ዓለም አቀፍ የህዋ ጣቢያ ከተላከበት ጊዜ ጀምሮ ምንም አይነት የእንትን አጋጥሞት አያውቅም፣ ሰፕላይ አጋጥሞት። ምክንያቱ አሁን ደግሞ እንደውም ጭራሽ በቅርብ ጊዜ ባለፉት ቅርብ ዓመታት ካርጎ ይመላለሳል። እነኚህ ካርጎ ሰዎች የሌላቸው ናቸው፣ ካርጎ የሚያመላልሱ ሰፕላይ የሚያመላልሱ ካርጎዎች አሉን። ስፔስ ኤክስ በለው እንደገና የራሻው የሱዝ አለ፣ እነኚህም ያመላልሳሉ። እና በየሶስት ወሩ ነው ሰፕላይ የሚላቀው። ስለዚህ የሰፕላይ ችግር እንደውም ይሹ አይደለም በአሁን ሰዓት።
ስለዚህ የምግብ እጥረቱ ሌላው ችግር ምናምን የሚለው ይሄን አሁን እርሱ ያሉትን መረጃ ካለማወቅ ይመስለኛል። አሁን ግዴ ሌላው እንዴት ይመለሳሉ የሚለው ነው። በእርግጥ ይሄን ብዙ ነገር ተጽፎበታል እናንተ ብዙ የምታውቁት ነገር ሴክስ ሁለት ቀንሷል ወደ ለሊልክ አሰበው ይመስላል በነዛ ቦታ ለመተው። እስቲ ያን እንዴት ይመለሳሉ የሚለው ነገር አለ። እስቲ
እንግዲህ ለኤጀንሲው ውሳኔዎች በቅርብ ስብሰባ ነበረ እኛ ጋር የናሳው መላ አድሚኒስትሬተር ቢል በተገኙበት እንግዲህ ስብሰባውም የኮንፈረንሱም ዋና ዓላማ ምንድን ነው፣ ምን አይነት ሜጀሮችን እንውሰድ ወይም ምን እናድርግ የሚለውን ነው ውሳኔ ለመስጠት ነበረ። እና እንግዲህ ሀይ ኦፊሻልስ ነበሩ ስብሰባ ላይ። እና ምንድን ነው የተወሰነው? ስፔስ ኤክስ ወደ ምድር እንዲመልሳቸው፣ ያኛው ደግሞ የስታርላይነሩ ደግሞ ሴፕቴምበር ወይም ደግሞ ሴፕቴምበር 5 ወደ ምድር እንዲመለስ እና ደግሞ እንግዲህ እስኪመለስ ድረስ ብዙ ዳታዎችን አሁንም ናሳ የሚሆን ቦይንግ ዳታዎችን ከዛ ከስታርላይነሩ እየሰበሰቡ ነው። ምድርም እስኪደርስ ድረስ እንደገና ደግሞ ሪኢንትሪውም ምን አይነት ችግር ሊፈጥርበት እንደሚችል
ባዶውን ማለት ነው የሚመለስ
ባዶውን። ቬክሉ እንግዲህ ብዙ ሚሊየን ብር ዶላሮች ወጡበት ነው። እንግዲህ ሴፍሊ ምድር ያልፋል ብለን ነው እንግዲህ ተስፋ የምናደርገው። ምንድነው አሁን የተወሰነው? በቃ እንግዲህ ስፔስ ኤክስ ክሩ ድራገን ሚሽን አለ። ያ ሚሽን ፌብሩዋሪ ላይ ነው እንግዲህ የሚሆነው እና አራት ሰዎችን ነበር ኖርማሊ ይዘው የሚሄደው እና ከአራቱ ሁለቱም ሲት ባዶ ትቶ እነሱን ከደረሰ በኋላ እንዲመለስ ተወስኗል። ይሄ እንግዲህ ለቦይንግ ራስ ምታት ይሆናል ብዬ ገምታለሁ። እኔ የራሴ ግምት ነው፣ ምክንያቱም ሁለቱ ካምፓኒዎች መካከል በጣም
ክርክር
ክስም የተደራረጉበት ጊዜ አለ።
ከዚህ ቀደም ቦይንግ ስታርላይነርን ለማምጠቅ የተደረጉ ሁለት ሙከራዎች መክሸፋቸውን ተከትሎ ነበር ባለፈው ግንቦት ወር መጨረሻ ወደ ህዋ መምጠቅ የቻለችው። ቦይንግ በጠፈር መስክ ብቻ ሳይሆን ከቅርብ ጊዜ ወዲህ በሰራቸው አውሮፕላኖች ላይ ጭምር እክል በመከሰቱ እንዲከሰከሱና የሰው ሕይወትም እንዲጠፋ ምክንያት ሆኗል። የኢንዶኔዥያው ላየን ኤር እና የኢትዮጵያ አየር መንገድ ይገለገሉባቸው የነበሩ ሁለት ቦይንግ 737 ማክስ 8 አውሮፕላኖች በጥቂት ወራት ልዩነት ተከስክሰው በድምሩ 346 ሰዎች ሕይወታቸውን ማጣታቸው አይዘነጋም። ባለፈው ታህሳስ መጨረሻ ላይ አንድ ንብረትነቱ የአላስካ አየር መንገድ የሆነ ቦይንግ 737 ማክስ 9 አውሮፕላንም በአየር ላይ ሳለ በሩ ተገንጥሏል። ከጥቂት ሳምንታት በፊት ከቦይንግ ዋና ሥራ አስፈጻሚነት የለቀቁት ዴቪድ ካልሁን ከዩናይትድ ስቴትስ ምክር ቤት አባላት ዘንድ ቀርበው በተጠየቁበት ወቅት ከፍተኛ ትችትና ጥያቄዎችን አስተናግደዋል። ወደ ህዋ የሚደረጉትን ጉዞዎች ወደሚመለከተው ወጋችን ስንመለስ የጠፈር ምርምር ባለሙያዎቹ በች ዊልሞር እና ሴቷ ጠፈርተኛ ሱኒ ዊሊያምስ በዓለም አቀፉ የህዋ ጣቢያ በሚያደርጉት ቆይታ ስራ ፈትተው አልተቀመጡም። ቀድመው ጣቢያውን ቤታቸው ያደረጉትና ከተለያዩ ሀገራት የተወጣጡትን ባለሙያዎች የምርምር ስራ ያግዛሉ። በተጨማሪም ዓለም አቀፉ የህዋ ጣቢያ የሚያከናውናቸው በርካታ ስራዎች ስላሉት ተጨማሪ ባለሙያዎች መኖራቸው አይጠላም። ምናልባትም ለባለሙያዎቹ ችግር ሊሆን የሚችለው ለዘጠኝ ቀናት ጉዞ ወጥተው ቢያንስ ለስምንት ወራት ሊቆዩ መሆኑና ከቤተሰብና ከሌላም ማኅበራዊ ጉዳይ ጋር የተገናኘውን ሕይወታቸውን ማስተጓጎሉ ይሆናል። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ።
አድማጮች እንግዲህ እንደ ተከታተላችሁት የቦይንግ ስታርላይነር መንኮራኩር ዛሬ ወደ ምድር ለመመለስ በዝግጅት ላይ መሆኗ ታውቋል። የምትመለሰውም ባለሙያዎቹን ከሌሎች የህዋ ባለሙያዎች ጋር ወደ ሌላ መንኮራኩር በማስገባት ብቻዋን ለባለሙያዎቿ ደህንነት ስትባል ብቻዋን እንደሆነም ተገልጿል።